ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 5 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
The insurrectionists made clear to law enforcement that they were just following President Trump's orders.
በአመፁ የተሳተፉት ነውጠኞች ለህግ አስከባሪዎቹ የፕሬዝዳንት ትራምፕ ትዕዛዝ እየተከተሉ መሆኑን በግልጽ ተናግረዋል። በሚሰሩት ወንጀልም እፍረት አልተሰማቸውም። ምክንያቱም ከጠቅላይ አዛዡ ትዕዛዝ እየተከተሉ መሆኑን ስላወቁ እንደማይቀጡ ተሰምቷቸዋልና፣ ግን ተሳስተዋል።
ዲሞክራቷ የምክር ቤት አባል ዳያና ደጌትን ነበር የሰማችሁት። በቀድሞ ፕሬዝዳንት ትራምፕ ላይ በመታየት የሚገኘው የክስ ክርክር ተቋጭቷል። ስርስር ዘገባውን በአብይ ርዕስ እናስደምጣችኋለን። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል ከአራት ሆስፒታሎች አገኘሁት ያለውን መረጃ ጠቅሶ ባወጣው መግለጫ ባለፉት ሁለት ወራት ብቻ 108 ሴቶች ያስገድዶ መድፈር ጥቃቶች እንደተፈጸመባቸው ይፋ አድርጓል። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አፍሪካ የሚገባትን የኮቪድ-19 መከላከያ ክትባት ማግኘቷን የዓለም ማህበረሰብ እንዲያረጋግጥ ዓለም አቀፍ የቀይ መስቀል ኮሚቴ ICRC ተማጽኖ አቅርቧል። የዓለም ቀይ መስቀል ኮሚቴ ICRC ፕሬዝዳንት ፒተር ሞሬል ወደ ማዕከላዊ አፍሪካ ሪፐብሊክ ከመጓዛቸው አስቀድመው ዛሬ ባወጡት መግለጫ ለአፍሪካ የኮቪድ-19 ክትባት ተደራሽነትን ማሻሻል እጅግ አንገብጋቢ ጉዳይ ነው ብለዋል። ከዚህ ጋር ደግሞ የክትባቱ ዘመቻ በሌሎች ከባድ የጤና ስጋቶች ረገድ ዋራ ሊያስከፍል አይገባም ብለዋል። ይህንን ዓለም አቀፉ ማህበረሰብ የማረጋጋት የሞራል ኃላፊነት አለበት ሲሉም አክለዋል። አዳዲስ አይነት የኮቪድ-19 ቫይረስ ዝርያዎች እየተዛመቱ ባሉበት በአሁኑ ወቅት ሁሉም ከበሽታው ሳይጠበቅ ብቻውን ሊጠበቅ የሚችል አይኖርም ያሉት የዓለም አቀፍ ቀይ መስቀል ፕሬዝዳንት ክትባቱ ዛሬ በፍትሃዊ መንገድ መከፋፈሉ ወደፊትም በአጠቃላይ ክትባቶች በትክክል እንዲዳረሱ ለማድረግ ወሳኝ እርምጃ ይሆናል ብለዋል። የዓለም የጤና ድርጅት በዚሁ ሳምንት በሰጠው መግለጫ የኮቪድ-19 ክትባትን በፍትሃዊነት ለማከፋፈል የታለመው መርሃ ግብር ኮቫክስ በዚሁ የአውሮፓውያን የካቲት ወር ውስጥ 90 ሚሊዮን ገደማ ክትባቶችን ወደ አፍሪካ ማጓጓዝ እንደሚጀምር አስታውቋል። የኮቪድ-19 ክትባት እንቅስቃሴው እስካሁን በአህጉሪቱ ከተካሄዱት የክትባት ዘመቻዎች ሁሉ ግዙፉ እንደሚሆን የዓለም የጤና ድርጅት አክሎ ተናግሯል። ኮቫክስ ከሚልካቸው ክትባቶች የሚበዛው በአስትራዜኒካ ኩባንያ የተሰራው ክትባት መሆኑም ታውቋል። ICRC በመግለጫው ተጨማሪ ክትባቶች በሚገኙበት ጊዜ የሀገሮች ባለስልጣናት ለተፈናቃዮች፣ ለፍልሰተኞች እና ስደተኞች እንዲሁም እስር ላይ ላሉ ሰዎች ደግሞ መንግስታዊ ያልሆኑ ኃይሎች በሚቆጣጠሯቸው አካባቢዎች ለሚኖሩት ማህበረሰቦች ቅድሚያ እንዲሰጡ አሳስቧል። ተጋላጭ ማህበረሰቦችን ክትባቱን እንዲያገኙ ማድረግ በኢኮኖሚ ረገድ ጠቀሜታ አለው ሲል ነው ያሳሰበው። በተዛመደ ዜና የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ትናንት ባደረጉት አመታዊ የሀገሩ ይዞታ ንግግራቸው የኮቪድ-19 ክትባት ዘመቻችን ቢዘገይም ወረርሽኙን ድል መምታታችን የማይቀር ነው ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የተሰናባቹን ፕሬዝዳንት ዶናልድ ትራምፕ የኮቪድ-19 ክትባት መርሃ ግብር ነቅፈዋል። ባይደን ትናንት በብሔራዊ የጤና ተቋም NIH ባደረጉት ንግግር አሜሪካውያንን ችግሩን እስከማስተካከል ታገሱን ሲሉ ተማጽነዋል። ፍርጥ አድርጌ ነው የምናገረው ከኔ ቀደም የነበሩት ፕሬዝዳንት ብዙ መቶ ሚሊዮን ህዝብን ክትባቱን ለማዳረስ ላለው የከበደ ፈተና ዝግጁ ሆኖ ለመገኘት ስራቸውን አልሰሩም ብለው ነቅፈዋል። ሁሉን ነገር ለማስተካከል ጊዜ ይጠይቃል፣ ነገር ግን ማስተካከላችን ደግሞ የማይቀር ነው ብለዋል ባይደን። ዩናይትድ ስቴትስ ከ328 ሚሊዮን ህዝቧ እስከፊታችን ሐምሌ ወር መጨረሻ ድረስ 300 ሚሊዮኑን ለማዳረስ በቂ የሆነ ክትባት አግኝታለች ሲሉም ጆ ባይደን ተናግረዋል። ባይደን በመጀመሪያዎቹ ያስተዳደራቸው 100 ቀናት 100 ሚሊዮን ሰዎች ይከተባሉ የሚል ግብ ይዘው እንደነበረ ሲታወቅ፣ አሁን ባለው አካሄድ ከዚያ የሚበልጥ ቁጥር ያለው ህዝብ ይከተባል ተብሎ ነው የሚጠበቀው። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ እስካሁን ከ46 ሚሊዮን በላይ ክትባቶች ተሰጥተዋል ነው ያለው። ትናንት ቀደም ብሎ የዩናይትድ ስቴትስ የተላላፊ በሽታዎች ቀደምቱ ጠቢብ ዶክተር አንቶኒ ፋውቺ በሰጡት ቃል ይቀጥለው ሚያዝያ ወር በፊት ማናቸውም መከተብ የሚፈልግ ሰው ክትባቱን ማግኘት ይችላል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመወሰኛ ምክር ቤት በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ በተመሰረተው አመጽ የማነሳሳት ክስ መከላከያቸውን ዛሬ የሚያቀርቡት ጠበቆቻቸው አንድ ቀን ብቻ ይበቃናል አሉ። በክስ ሰሚው ችሎት ለመቅረብ ፈቃደኛ ስላልሆኑ ጠበቆቻቸው የምስክር ቃል ሳይይዙ ነው የሚከራከሩት። በተወካዮች ምክር ቤት የተመሰረተውን ክስ ለሴኔቱ ችሎት የሚያቀርቡት ዴሞክራቶች በትናንትናው ዕለት የክሱን ጭብጥ ማስተማታቸውን አጠናቀዋል። እንግዳ በሆነ አካሄድ በሴኔቱ የክሱ ሰሚ ችሎት ተካፋዮች የሆኑት 3 ሪፐብሊካን ሴኔተሮች ደቡብ ካሮላይናው ሊንዚ ግራም፣ የቴክሳሱ ቴድ ክሩዝ እና የዩታው ማይክ ሊ ከትራምፕ ጠበቆች ጋር ትናንት ስብሰባ አድርገው እንደነበረ ተገልጿል። ምሽቱ አብይ ርዕስ የተካተተው ዘገባ ዝርዝሩን ያቀርባል። በየመን በዚህ የአውሮፓ 2021 ዓመተ ምህረት ውስጥ 2.3 ሚሊዮን የሚጠጉ ልጆች ለአጣዳፊ ረሃብ እንደሚጋለጡ የተባበሩት መንግስታት ድርጅት ዛሬ አስጠንቅቋል። አስቸኳይ እንክብካቤ ካላገኙ 400 ሺህ የሚሆኑት ለህልፈት ሊዳረጉ እንደሚችሉ ነው የመንግስታቱ ድርጅት መስሪያ ቤቶች ያሳሰቡት። ጣናት ላይ በመጀመሪያዎቹ የሁለት ዓመት እድሜያቸው በተመጣጠነ ምግብ እጥረት በከባዱ የተጎዱ እንደሆነ የሚያጋጥማቸው አካላዊና አእምሮአዊ ጉዳት አብዛኛውን ጊዜ ሊቀለበስ የማይችል ነው ሲሉ ድርጅቶቹ ጨምረው አሳስበዋል። የመን ውስጥ የሚራቡት ሕፃናት ቁጥር ታችንንም ሊሰቀጥጠንና አንድ ነገር እንድናደርግ ሊቀሰቅሰን ይገባል ያሉት መንግስታቱ ድርጅት የሕፃናት መርጃው ዩኒሴፍ ዋና ዳይሬክተር ሄንሪየታ ፎር ምንም ሳናደርግ በሚያልፈው በእያንዳንዱ ቀን ግን ተጨማሪ ልጆች ለህልፈት ይዳረጋሉ ሲሉ አስጠንቅቀዋል። በየመን 1.2 ሚሊዮን ነፍሰ ጡርና የሚያጠቡ እናቶች በከፋ ረሃብ ላይ መሆናቸው በሕፃናቱ ላይ የሚደርሰውን ረሃብ አባብሶታል ሲሉም ጨምረው አስገንዝበዋል። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ ዋና ስራ አስኪያጅ ኪዩ ዲንግዩ በበኩላቸው የመን አስቀድሞም ለረጅም ጊዜ በጦርነት ውስጥ የኖረው ህዝብ በዚያ ላይ የኮቪድ-19 ወረርሽኝ ተደርቦበት መከራውን አባብሶታል ሲሉ አስረድተዋል። በመጨረሻም ሴቶችን በዘለፈ አስተያየታቸው በዓለም አቀፍ ደረጃ ቁጣ የተቀሰቀሰባቸው የቶኪዮ ኦሊምፒክስ ፕሬዚደንት ዮሺሮ ሞሪ ስራቸውን ለቀዋል። ስላነጋገራቸውም በድጋሚ ይቅርታ ጠይቀዋል። ችግር ላይ ያለው የቶኪዮ ኦሊምፒክስ ውድድሮቹ ሊጀመሩ 5 ወራት ብቻ በቀረው በዚህ ወቅት ፕሬዚደንቱን የሚተካ ፈልጎ መሰየም ይኖርበታል። 83 ዓመቱ ዮሺሮ ሞሪ የተናገርኩት የማይገባ ነገር ትልቅ ችግር በማስከተሉ አዝናለሁ ብለዋል በኦሊምፒክስ አደራጅ ኮሚቴ ስብሰባው ላይ ባሰሙት ንግግር። አሁን ዋናው ጉዳይ ኦሊምፒክስ ውድድሩ እንዲሳካ ማድረግ ነው ሲሉም አክለዋል። ውድድሮቹ ሊጀመሩ የወራት ጊዜ ሲቀር ስራቸውን መልቀቃቸው አዘጋጅ ኮሚቴው በዚህ በኮቪድ-19 ወረርሽኝ ወቅት በትክክል ሊያከናውን መቻሉ ላይ የባሰ ጥርጣሬ ደቅኗል። ቀድሞ የጃፓን ጠቅላይ ሚኒስትር የነበሩት ዮሺሮ ሞሪ ቁጣ የመጣባቸው በቅርቡ ባንዱ የኮሚቴ ስብሰባ ላይ ሴቶች ብዙ ያወራሉ በማለታቸው ነው። ጉዳዩ ካለም ዙሪያ ስራቸውን መልቀቅ አለባቸው የሚል ጥያቄ በማስከተሉ ስለተናገሩት ነገር ይቅርታ ይጠይቁ እንጂ ስራቸውን ለመልቀቅ ግን ፈቃደኛ ሳይሆኑ ቆይተው ነበር። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የተከበራችሁ አድማጮች የምትታደሙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ አርብ የካቲት 5 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ ስካር በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚመሩት የተወካዮች ምክር ቤት አባላት ትላንት ሐሙስ የክስ ክርክራቸውን ቋጭተዋል። ትራምፕ የጆ ባይደንን አሸናፊነት የሚያረጋግጠውን የየክፍለ ግዛቶቹን የምርጫ ውጤት ለመቀልበስ በተደረገው ሙከራ በቀጥታ ተጠያቂ ናቸው በማለት ተከራክረዋል። በምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን በዲሞክራቶቹ የክስ ማጠቃለያ ላይ ያጠናቀረችውን ዘገባ ድርጅት ደስታ ያሰማናል።
እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ ህንጻ ላይ የተፈጸመውን የአመስ ጥቃት አነሳስተዋል በሚል በቀድሞ ፕሬዝዳንት ትራምፕ ላይ የተመሰረተው ክስ ማጠቃለያ በትናንትናው ዕለት ተሰምቷል። በክሱ ሂደት ላይ በኤግዚቢትነት ከቀረቡት የቪዲዮ ምስሎች መካከል እዚህ የመጣ ነው በዩናይትድ ስቴትስ ፕሬዝዳንት ጥያቄ ነው የሚለው ይገኝበታል። በፕሬዝዳንቱ ላይ የተመሰረተውን ክስ የመሩት የተወካዮች ምክር ቤት አባላት የመክፈቻ ክርክራቸውን የትራምፕን እጣ ለሚወስኑት የህግ መወሰኛው ምክር ቤት አባላት ወይም ሴኔተሮች አሰምተው ጨርሰዋል። ክርክሩን ካሰሙት መካከል ዲሞክራቱ ጃኩዊን ካስትሮ ጥር 6 ማለት አሜሪካ ዓለም ሆኗን ለዓለም ሁሉ እናሳይ ብለዋል። ሌላዋ ዲሞክራት የምክር ቤት አባል ዳያና ደጌት በበኩላቸው እንዲህ ብለዋል።
The insurrectionists made clear to law enforcement that they were just following President Trump's orders.
በአመፁ የተሳተፉት ነውጠኞች ለህግ አስከባሪዎቹ የፕሬዝዳንት ትራምፕን ትዕዛዝ እየተከተሉ መሆኑን በግልጽ ተናግረዋል። በሚሰሩት ወንጀልም እፍረት አልተሰማቸውም። ምክንያቱም ከጠቅላይ አዛዡ ትዕዛዝ እየተከተሉ መሆኑን ስላወቁ እንደማይቀጡ ተሰምቷቸዋልና፣ ግን ተሳስተዋል።
ባለፈው ረቡዕ የታየው የቪዲዮ ምስል የአገሪቱ ህግ አውጪዎቹ የምክር ቤት አባላት ከነውጠኞቹ ጥቃት ሲሸሹ አሳይቷል። ትናንት ሐሙስ የተሰማው የከሳሾች ክርክርም የቀድሞ ፕሬዝዳንት ካውን በኋላ በየትኛውም የመንግስት ኃላፊነት እንዳይወዳደሩ ካልተደረገ ደጋፊዎቻቸውን ለተመሳሳይ ጥቃት ሊያነሳሱ እንደሚችሉ ተናግረዋል። ከተከራካሪዎቹ የምክር ቤት አባላት ዴሞክራቱ ቴድ ሊው እንዲህ ብለዋል።
I'm not afraid of Donald Trump running again in 4 years. I'm afraid he's going to run again.
ከአራት ዓመታት በኋላ ፕሬዝዳንት ትራምፕ ተመልሰው ቢወዳደሩ አልፈራም። የምፈራው ተመልሰው ቢወዳደሩ እንደገና ያሸንፋሉ። እንደገና ሲያሸንፉ ደግሞ ይህንኑ መልሰው ሊያደርጉት ይችላሉ።
ላለፉት 2 ቀናት ዴሞክራቶቹ ትራምፕ አመጽን እንደገና ሊያበረታቱ ይችላሉ በማለት ተከራክረዋል። ምክንያቱም በ2020 በተደረገው ምርጫ መሸነፋቸውን እስካሁን ስላልተቀበሉ የአገሪቱ ዋና ከተማ አሁንም በጥበቃ ስር ናት። ዴሞክራቱ ቴድ ሊው አሁንም ይቀጥላሉ።
He does not say the one sentence that would stop future political violence.
የወለፊቱን አመጽ ልታስቀር የምትችለውን ያችን አንዲት ቃል እንኳን ይናገሩ። ምርጫው አልተፈረቀም። እስካሁን ያንን አላሉ። ያንን ባለማለታቸው ነው እስካሁን ድረስ ሙሉ ትጥቅ የታጠቁ የብሔራዊ ዘብ ወታደሮች ከደጅ ቆሙት።
ትራምፕ ላይ የጥፋተኝነት ውሳኔ ለመስጠት ከዲሞክራቶች ድምጽ ጋር አስፈላጊ የሆኑትን ቢያንስ የ17 ሪፐብሊካን ምክር ቤት አባላትን ድምጽ የማግኘቱ ነገር አሁንም አጠራጣሪ ይመስላል። ክሱን የሚመሩት ዲሞክራቱ ጃሚ ራስኪን ግን ሪፐብሊካኖቹ ለሚያደርጉት ነገር ሁሉ ውጤቱን ከግምት እንዲያስገቡ በመጠየቅ ይህን ብለዋል።
President Trump declared his conduct totally appropriate.
President Trump የሚያደርጉት ነገር ፍጹም ትክክል መሆኑን ገልጿል። ስለዚህ እንደገና ወደ ስልጣን ቢመለሱ ይሄ ነገር ይደገማል። ያን ጊዜ ራሳችንን እንጂ ማንንም መውቀስ አንችልም።
የትራምፕ ተከላካይ ጠበቆች ደግሞ ዛሬ አርብ መከላከያቸውን ያሰማሉ። የቀድሞ ፕሬዝደንት ድርጊት አመጽ ስለማነሳሳት ከመለው የህግ መተላለፍ ጋር አይገናኝም በማለት ይከራከራሉ። በምክር ቤቱ አባላት በትራምፕ ክስ ጉዳይ ላይ የሚሰጠው ድምጽ ወይም የመጨረሻው ውሳኔ በሚቀጥለው ሳምንት መግቢያ ላይ ሊሆን እንደሚችል ይተበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። አድማጮች ቀደም ሲል የሰማችሁት የዕለቱን አብይ ርዕሳችንን ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል የተለያዩ አካባቢዎች አገልግሎት ሰጪ ተቋማትን የመዝጋትና የትራንስፖርት አገልግሎት የማቋረጥ ተቃውሞ በዛሬው ዕለት ቀጥሏል። በተቃውሞው ወቅት የሰው ህይወት ማለፉን የዓይን እማኞች ገልጸዋል። በመቀሌ ከተማ ደግሞ ተቃውሞ ለሶስት ቀናት ከተደረገ በኋላ በዛሬው ዕለት ወደ መደበኛ ስራ መገባት ተጀምሯል። የመቀሌው ዘጋቢያችን ሙልጌታ ጽሃ ተከታዩ ዘገባ አሰናድቷል።
ግፍ እየተፈጸመ ነው። የሃይማኖት መሪዎች እየተገደሉ፣ ቤተ እምነቶች እየፈረሱ ባሉበት የኢትዮጵያ የሃይማኖት መሪዎችና የሀገር ሽማግሌዎች ይህንን ሳያወግዙ ወደ ትግራይ መምጣታቸው ትክክል አይደለም በሚል ተቃውሞ የተጀመረው በዛሬው ዕለትም ቀጥሏል። የንግድ ተቋማትና የአገልግሎት ሰጪዎች ተዘግቷል። የታክሲ አገልግሎትም ማቆም አድማ ነው የተካሄደው። የተቃውሞ ከትናንት በስቲያ ቀትር በኋላ ከመቀለ ከተማዎች በውቅሮ፣ ሰወይኒ፣ አዳጋ ሐሙስ፣ አድግራት ከተሞች መቀጠሉ ያገኘሁት መረጃ ያሳያል። የተቃውሞ ትናንት ደግሞ በአድዋ፣ አክሱምና ሽረ እንዳስላሴ ከተሞች ቀጥሏል። ከከተሞቹ ያገኘሁት መረጃ እንደሚያሳየው የኢትዮጵያ ሃይማኖት መሪዎችና የሀገር ሽማግሌዎች ወደ ከተሞቹ መጥተዋል ነው ተቃውሞ የተካሄደው። በአክሱም ከተማ ከትናንት ጀምሮ ተቃውሞ መጀመሩ የገለጹልኝ የከተማዋ ነዋሪ አቶ እያሱ ተስፋዬ የተባሉ የኢትዮጵያ የሀገር ሽማግሌዎችና የሃይማኖት መሪዎች ወደ ከተማዋ ገብተዋል በመባሉ መንገዶች ድንጋይ የመዝጋትና የመኪና ጎማ የማቃጠል እንደነበረ ገልጸዋል። በዚህ የተነሳ የኢትዮጵያ የመከላከያ ኃይልና የኤርትራ ኃይል መተኮስ መጀመራቸው ተናግረዋል። በዚህም የሰባት ሰዎች ህይወት ማለፉና አራት ሰዎች ደግሞ መቁሰላቸው ተናግረዋል። የሶስቱ ሰዎች ቀብር መሳተፋቸውንም ገልጸዋል። የኤርትራ ሰራዊት በከተማዋ መኖሩ በምን እንደለየ ጠይቂያቸው የሚጠቀሙበት መኪና የኤርትራ ታርጋ ያለው መሆኑ እንዲሁም በሚለብሱት መለዮና ጫማቸው እንደሚለይ ተናግረዋል። ሌላው በተቃውሞ ምክንያት በውቅሮ ከተማ የ17 ሰዎች ህይወት ማለፉ የነገረችኝ ስሟ ሊገለጽ ያልፈለገችው ነዋሪ በበኩሏ ሁለት ጎረቤቶቿ ከሟቾቹ መካከል ይገኛሉ ብላለች። በከተማዋ መንገዶች በተዘጉበት ጊዜ መንገዶች ከፈቱ በሚል ነው ተኩሱ ይተኮስ የነበረው በማለት ተናግራለች። የተኩስ ድምፅ ሰምተው ይሮጡ የነበሩ ሰዎችም በተተኮሰ ጥይት ተመተዋል ብላለች። በሽረ እንዳስላሴ ከተማም በተቃውሞ ምክንያት የአራት ሰዎች ህይወት በተተኮሰ ጥይት ህይወታቸው አልፏል። ያኔ ደግሞ ወደ ስላሴ መኮንን የተባለ የከተማዋ ነዋሪ ነው። በከተሞቹ በዛሬው ዕለትም አገልግሎት ሰጪ እና የንግድ ተቋማት መዘጋት፣ ትራንስፖርትን የማቆም አድማ ቀጥሎ መዋሉ ሰምቻለሁ። በሰዎች ህይወት ማለፍና ተቃውሞ አስመልክቶ ከትግራይ ጊዜው አስተዳደር የኮሚኒኬሽን ኃላፊ ወይዘሮ ኢሴኖች ንጉሰ ምላሽ ጠይቂያቸው ሁኔታው የተከታተሉት መሆኑ ገልጠው ስለ ጉዳዩ ሙሉ መረጃ በመያዝ ማብራሪያ እንሰጣለን ብለዋል። በመቀለ ከተማ ለሶስት ቀናት ተቃውሞ ከቆየ በኋላ በዛሬው ዕለት የከተማዋ የንግድ ተቋማትና አገልግሎት ሰጪዎች እንዲሁም የትራንስፖርት አገልግሎት ወደ መደበኛ ስራ መግባታቸው ተመልክቻለሁ። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ጌታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በትግራይ ክልል በተከሰተው ጦርነትና የቀድሞ መስተዳደር መፍረስን ተከትሎ ጾታዊ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት አስታወቀ። ኮሚሽኑ ከመቀሌ፣ ከአይደር፣ ከአዲግራትና ከውቅሮ ሆስፒታሎች አገኘሁት ባለው መረጃ መሰረት ባለፉት ሁለት ወራት ብቻ 108 ሴቶች ያስገድዶ መድፈር ጥቃቶች እንደተፈጸመባቸው ይፋ አድርጓል። በበርካታ የትግራይ አካባቢዎች አሁንም ወደ መደበኛ ስራ ያልተመለሰው የመሰረተ ልማት፣ የማህበራዊና የአስተዳደር አገልግሎት የአካባቢው ነዋሪዎችና ተፈናቃዮች ለተጨማሪ የሰብአዊ መብቶች ጥሰት እያጋለጠ መሆኑንም አስታውቋል። 2.3 ሚሊዮን ዜጎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ኮሚሽኑ አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል።
ኢትዮጵያ ሰብአዊ መብት ኮሚሽን የክትትል ከፍተኛ አማካሪ አቶ ምስጋና ሙልጌታ ከመቀለ ከአይደር ካድግራትና ከውቅሮ ሆስፒታሎች ኮሚሽኑ አገኘው ባለው መረጃ መሰረት ባለፉት 2 ወራት ሴቶች መደፈራቸውን ለቪኦኤ ተናግሯል።
በጣም እንግዲህ አሳዛኝ ነገር ነው። አሁን ክትትላችን በሪፖርቱም ለመጥቀስ እንደሞከርነው ከጾታዊ ጥቃት ጋር በተያያዘ ማስረጃዎችና መረጃዎች ደርሰውናል። በሪፖርቱ ላይ እንዳመለከትነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት 2 ወራት ብቻ ወደ 108 የሚሆኑ ሰዎች ላይ ያስገድዶ መድፈር ጥቃቶች ተፈጽመዋል።
ጥቃት ያደረሰው አካል ማን ነው?
እኛ የሰብአዊ መብት ተቋም ነን። ስለዚህ በዋናነት ከሕክምና ተቋማት ራሳቸው ጉዳት የደረሰባቸውን ሰዎች ጊዜያዊ አስተዳደሩን በማናገር እነዚህ ማስረጃዎች መሰብሰብ ችለናል። ከዚህ ቀጥሎ እንግዲህ ሪፖርት የተደረጉትን ጥቃቶች መርምሮ ማን ያደረሰው መቼ ነው የደረሰው የሚለውን መርምሮ ለሕግ ተጠያቂነት ማቅረብ ያለበት የመንግስት አካል አለ። ጠቅላይ አቃቢ ሕግም የክልሉ ጊዜያዊ መስተዳድር ይህን ሪፖርት ደርሶናል፣ ጉዳት የደረሰባቸው ሰዎች አሉ። ስለዚህ የሚመለከተው የመንግስት አካል ማን የፈጸመው የሚለውን ለይቶ ተጠያቂነት ማረጋገጥ አለበት ነው።
ኮሚሽኑ የአይደር ሆስፒታል የህፃናት ሕክምና ክፍል በአካል ማየቱን ጠቅሶ ተኝተው በመታከም ላይ ከነበሩት 20 ከፍተኛ የአእምሮ ጭንቀትና ድንጋጤ ታካሚ ከህፃናት መካከል 16ቱ በጦርነቱ ምክንያት ጉዳት የደረሰባቸው መሆኑን ገልጧል። ሪፖርቱ ከእነዚህ ህፃናት መካከል እጃቸውን፣ እግራቸውን፣ አይናቸውና ሌሎች የአካላቸውን ክፍል ያጡ የሚገኙ ሲሆን በተለይ በህፃናቱ ላይ ለደረሱ ጉዳቶች አንዱ ምክንያት በመሬት ውስጥ የተቀበሩና በሜዳ ላይ የተጣሉ ፈንጂዎች መሆናቸውን አብራርቷል። ከሌሎች የትግራይ ክልል አካባቢዎች ወደ መቀለ ከተማ የተፈናቀሉ ሰዎች የምግብ፣ የንጹህ መጠጥ ውሃና የጤና አገልግሎት አቅርቦት እጥረት እንዳለባቸውም ሪፖርቱ አመላክቷል።
በትግራይ ክልል ችግሩ ከተፈጠረ ጊዜ ጀምሮ ሰብአዊ ኮሚሽን የተለያዩ ክትትሎችን እያደረገ ይገኛል። የሰብአዊ መብት አያያዝ ሁኔታው ምን ይመስላል፣ አሁን አንጻራዊ ድጋፍ አገልግሎት ምን ይመስላል የሚለውና ሌሎች የሚነሱትን ጉዳዮች ለመከታተል ጥረት አድርጓል። በአሁኑም ዛሬ የወጣው ሪፖርት እስከ ዋነኝነት እስከ ጥር 15 ድረስ በመቀሌ ከተማ በአካል ተሰንተን በደቡብ ትግራይ ደግሞ አላማጣም ሆኑ እነዚህ ከተሞች በማየት የወጣ ሪፖርት ነው እና ከዛም በኋላ የተወሰኑ አፕዴቶች ይኖራሉ። እሱንም ለማካተት ተሞክሯል። የሰብአዊ እርዳታ በማድረስ ረገድ በአንዳንድ አካባቢዎች አበረታች እርምጃዎች መኖራቸውን ተመልክተናል። ግን ሙሉ ለሙሉ የአስቸኳይ የሰብአዊ እርዳታ ፍላጎቱ አሁንም ተሟልቷል የሚባልበት ደረጃ ላይ አይደለም ያለ። ለምሳሌ ከሌሎች የትግራይ ክልል አካባቢዎች ወደ መቀሌ ከተማ የተፈናቀሉ ሰዎች እንዳስረዱት ለኮሚሽኑ የምግብ፣ የንጹህ መጠጥ ውሃ፣ የጤና አገልግሎት አቅርቦት እጥረቶች አሁንም በአንዳንድ አካባቢዎች አሉ። ተጎጂዎች እና የተጎጂ ቤተሰቦች የሕክምና እርዳታ ለማግኘት ረጅም ጊዜ እንደሚጓዙም አስረድተዋል። ስለዚህ ከዚህ ጋር ተያይዞ የተመለከትነው ነገር ምንድን ነው? አዎ አበረታች ጥረቶች አሉ። የተወሰኑ ጥረቶች የተከናወኑ ነው፣ ግን ተሟልቷል የሚባልበት ደረጃ ላይ አይደለም። ለዚህም ነው በምክረ ሀሳባችን ዛሬ ባወጣነው ሪፖርት ላይ በምክረ ሀሳብ ደረጃ እንዳያችሁት ካለው ፍላጎት አንጻር አሁንም ሰፊ ስራም ስለሚጠይቅ ይሄ ሰብአዊ ድጋፍ ለማድረግ ጉዳይ መንግስት፣ ዓለም አቀፍ እርዳታ ሰጪ ተቋማት ሰብአዊ ድጋፍ ፍላጎት ባላቸው አካባቢዎች ሁሉ ተንቀሳቅሰው እርዳታ ማቅረብ እንዳለባቸው ነው ምክረ ሀሳብ ያቀረብ ነው።
በተለይ የፍትህና የጤና ተቋማት ወደ መደበኛ ስራቸው እንዳይመለሱ እንቅፋት መሆኑም ተገልጧል። የአስተዳደር ወሰን ሁኔታ ግልጽ ሆኖ አለመታወቁና አለመወሰኑ በአካባቢው ነዋሪዎች ላይ ለሌላ ግጭትና ጉዳት የመዳረግ ከፍተኛ ስጋት እንደፈጠረም ኮሚሽኑ ጠቅሷል።
በዚህ ሪፖርት እንዳመላከት ነው ወደ አንዳንድ አካባቢዎች ተንቀሳቅሶ ለመስራት አሁንም ምቹ ሁኔታ የለም። አንዳንዱ ከጸጥታ ጉዳይ ጋር ይገናኛል፣ አንዳንዱ ደግሞ ከአድሚኒስትሬቲቭ ነገሮች ጋር የተያያዘ ነው። ስለዚህ በተቻለ መጠን ሁሉም የክልሉ አካባቢዎች ተዘዋውረን መስራት አለብን። እኛ ብቻ ሳንሆን በምክረ ሀሳባችን እንዳስቀመጥ ነው እርዳታ ሰጪ ድርጅቶች፣ ጋዜጠኞች ያለ ገደብ እንዲንቀሳቀሱ፣ እንዲዘግቡ፣ የሰብአዊ መብት ሁኔታውን እንዲያዩ ምቹ ሁኔታ መፈጠር አለበት። በዚህ ጉዳይ ላይ እንግዲህ እኛ ይህንን ለምክረ ሀሳብ አቅርበናል። እኛም ባለሙያዎቻችን ቅርንጫፍ ጽሕፈት ቤት አለን መቀሌ ያለ ባለሙያዎቻችን በየለቱ ይህንን ጉዳይ እየተከታተሉ መሄድ የሚቻልበት ቦታ እየሄዱ የሰብአዊ መብት ክትትልና ቁጥጥር ተግባራታቸውን ያከናውናሉ። ስለዚህ መንግስትም በተደጋጋሚ እንደሚያሳውቀው በአንዳንድ አካባቢዎች የጸጥታ ችግር ባለባቸው አካባቢዎች በተለይ ተጓጉዞ ለመስራት አስቸጋሪ ሁኔታዎች አሉ። እሱን እኛም እንረዳለን። ስለዚህ እንደዚህ አይነት አካባቢዎች እንዳይኖሩ እንዲቀንሱ የጸጥታ የሌሎች ፍትህ ተቋማት የምንላቸው ተቋማት በአፋጣኝ መልሰው ተደራጅተው ስራቸውን እንዲያከናውኑ አንዱ ምክረ ሀሳባችን ነው። ይሄ ለይ ነው ብለን እናስባለን። ስለዚህ በፍጥነት መልሰው ተደራጅተው ስራቸውን ለማከናወን የሚያስፈልግ ግብዓቶቻቸው ተሟልተው ወደ ስራ እንዲገቡ ምክረ ሀሳብ አቅርበናል ማለት ነው።
አቶ ምስጋናው ሪፖርቱን ሙሉ አንብቤያለሁኝ። ወደ 12-13 ገጽ ነው እና እንደነገሩን እንደገለጡልን እያላችሁ ነው የሚተነትኑት እና የእናንተ ሪፖርት በሳይንሳዊ የምርመራ ሂደት ወይም የጥናት ሂደት ተከተለ ነው ወይስ የመጀመሪያ ደረጃ እንዲሁ ዳሰሳ ነገር ነው?
እኔ እንግዲህ የክትትል ሪፖርት ነው፣ የክትትል አጭር የክትትል ሪፖርት ነው። ስለዚህ የተነሱልንን ጉዳዮች ከስር ከስር ለህዝብም ለመንግስት አካላትም ለማሳወቅ የምናደርገው የሪፖርት አይነት ነው። የምንከተለው ዘዴ ይሄንን ለማድረግ እንደጠቀስ ነው ሪፖርቱ ላይ የተለያዩ የመንግስት ኃላፊዎችን ማናገር፣ በጊዜያዊ መጠለያ የሚገኙ ሰዎችን ማናገር፣ ቪክቲሞች ማለት ነው፣ ተጎጂዎች፣ የተጎጂዎች ቤተሰቦች፣ እነዚህን በማናገር የሚጠናከር ሪፖርት ነው። አንዳንዱም ደግሞ ለማጣራት መረጃ ለማግኘት ሞክረን ያረጋገጥናቸውን መረጃዎች ነው ሪፖርት ለማድረግ የምንሞክረው። ከዚህ ቀጥሎ ደግሞ ጠንከር ያለ የምርመራ ስራ የሚፈልጉ ነገሮች አሉ።
በክልሉ ቀድሞ እርዳታ ያስፈልጋቸው ከነበሩ ከአንድ ሚሊዮን ዜጎች በተጨማሪ አሁን አስቸኳይ እርዳታ ከሚያስፈልጋቸው 1.3 ሚሊዮን ጋር በአጠቃላይ በክልሉ ለ2.3 ሚሊዮን ዜጎች አስቸኳይ ሰብአዊ እርዳታ የሚያስፈልግ ሲሆን ለእነዚህ ዜጎች ለመድረስ ከፍተኛ ጥረትና ከእርዳታ ሰጪ ድርጅቶች ጋር የተቀናጀ ስራ መስራት ይጠይቃል ሲል አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በቃሊቲ ማረሚያ ቤት 16ኛ ቀን የርሃብ አድማ ላይ የሚገኙት እነ ጃዋር መሐመድ የኩላሊት መታወክን ጨምሮ ለተለያዩ የጤና እክል የተጋለጡ መሆናቸውን ጤናቸውን መከታተል የጀመረው የበጎ ፈቃደኛ ሐኪሞች ቡድን አስታውቋል። ሙክታር ጀማል ዝርዝር አለው።
በተለያዩ የሕክምና ዘርፎች የተሰባሰቡ በጎ ፈቃደኛ የጤና ባለሙያዎች እስረኞቹ ያሉበትን የጤና ሁኔታ በመከታተል ላይ ያሉ መሆናቸውን የቡድኑ አስተባባሪ ዶክተር ኢሊሊ ጀማል ለአሜሪካ ድምጽ ገልጸዋል።
በየቀኑ እነሱን በማየትም ከነሱ በሚወስደው የቃለ መጠይቆች አሉ፣ ሂስትሪ እንወስዳለን። ከዛ ውጪ እኛም ፊዚካል ኤግዛሚኔሽን የሚባል ማየት አለ። እሱን አይተን ላቦራቶሪዎቹንም እየሰራን ነው። እነኚህ ነገሮች የሚያሳዩ ከቀን ወደ ቀን የጤና ሁኔታቸው እያሽቆለቆለ እየሄደ እንደሆነ ነው። በላቦራቶሪ በየቀኑ ሱካራቸውን እናያለን። ፊት ላይ የሚደረጉ ምርመራዎች አሉ። እሱንም እያደረግን ነው። ደም እየወሰድን በቅርበት እየተከታተልን ነው። ደም ላይ የምናያቸው ነገሮች ለረዥም ጊዜ ስታርቭ ያደረገ ሳይን ኦፍ ኮምፕሊት ስታርቬሽን እያየን ነው። ኤሌክትሮላይት የሚባል ጠቃሚ የሆኑ ነገሮች አሉ። ብዙዎቹ የሚያስፈልገው መጠን እንዳለ የቀነሰ እንደሆነ አይተናል። እሱ ነገር ያሳሰበን ግን ቸው ለእነሱ እየነገርናቸው፣ እነሱ ግን ለጊዜ ፈቃደኞች ስላልሆኑ ለመውሰድ እኛም በምንችለው የመከር ነው እየተከታተል ነው ማለት ነው።
አሁን እስካሁን ያያችሁት የመረመራችሁት ደረጃ ምን አይነት የጤና እክል አድርሶባቸዋል? ቀጣይ ላይ ደግሞ የሚያመጣው ተጽዕኖ ምንድን ነው?
አንድ እንደምሳሌ ለማንሳት አክቲቭ ኪድኒ ኢንጁሪ የሚባል አለ። ኩላሊቱ ለምዲ ሲጎዳ እሱ በጃዋርም አጋጥሞቸው ነበር። የበበቀልም አሁንም አክቲቭ ኪድኒ ኢንጁሪ ላይ ነው ያለ። ኩላሊት ምን ያህል ተጎዳ የሚለውን ነገር የሚያሳይ ምርመራ አለ። ኤሌክትሮላይት ሰውነት ውስጥ በሚፈለገው መጠን አለመኖር በትክክል ልብ አለመምታችንም ያመጣሉ። ድንገት የልብ ምት መቆም ያመጡ ይችላሉ። በመጨረሻ የሰው ህይወትንም እስከ ማጣት የሚያደርሱ ነገሮች ናቸው።
የረሃብ አድማቸውን ጥያቄያችን እስኪመለስ አናቆምም ማለታቸውን ከገለጹት የእስረኞች ጠበቆች አንዱ የሆኑት አቶ ኢብሳ ገመዳ የእምነት አባቶችና ታዋቂ ግለሰቦች ሊያግባቧቸው ቢሞክሩም እንዳልተሳካላቸው ተናግረዋል።
እነ ጃዋር መሐመድ የሚጠሩበት ፋይል ወደ 20 ሰዎች የሚሆኑት ቃሊቲ ማረሚያ ቤት ውስጥ ረሃብ አድማ ላይ ዛሬ 16ኛ ቀናቸው ነው። እስከ መሞት ድረስ መስዋዕትነት ለመክፈል ዝግጁ ነንና የምናቆመው ነገር የለም። እኛ ላይ ብቻ ጫና ማድረጉም ተገቢ አይደለም፣ መንግስት ላይም ጫና ማድረግ አለባችሁ የሚል መልስ በመስጠት ነው ሽማግሌዎቹንም ተዋጊ ግለሰቦችንም የሸኘዋቸው። ይህንንም የሚሉት አንድ ቃል ሁለት ቃል በመሰንዘር እንጂ መናገር ራሱ የሚችሉ አይደሉም። በጣም ደክመዋል። አንዳንዴም በምልክት ጭምር ነው፣ በእጃቸው አንዳንድ ነገር በማሳየት ነው የሚነጋገሩት እንጂ የመናገር ችሎታቸው ራሱ በጣም ወርዶ ደክመዋል።
የእስረኞቹን የጤና ሁኔታ ለመጠየቅ ለፌደራል ማረሚያ ቤቶች ኮሚሽነር ጀማል አባሶ እስከ ማምሻው ድረስ በተደጋጋሚ ልናገኛቸው ሙከራ ብናደርግም አልተሳካልንም። እስረኞቹ ያቀረቡትን ጥያቄ በተመለከተ ከፌደራል ጠቅላይ አቃቢ ሕግ፣ ከፌደራል ፖሊስና በጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ ዶክተር ቢቂላ ሁሪሳን ጠይቀን በተደጋጋሚ ብንሞክርም ማግኘት አልቻልንም። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ስድስተኛው ሀገራዊ ምርጫ ሰላማዊ፣ ነጻና ፍትሃዊ እንዲሆን ባለድርሻ አካላት ሁሉ የበኩላቸውን እንዲወጡ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ከምርጫው በፊት ወደ ብሔራዊ መግባባት የሚያደርሱ ዝግጅቶች እንደሚከናወኑ ተጠቁሟል። መለስካቸው አማሃ ስርስራለው።
የምክር ቤቱ አመራር አባላት ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ነጻና ፍትሃዊ ምርጫ ለሰላምና ሀገራዊ መግባባት የሚል ርዕስ ያለው ጽሑፍ አስነብበዋል። መግለጫው እንደሚለው የጋራ ምክር ቤቱ በግንቦት ወር 2013 ዓ.ም ተመረጠ የሚካሄደው ጠቅላላ ምርጫ ነጻ፣ ሰላማዊና ፍትሃዊ ይሆን ዘንድ የሚቻለውን ሁሉ ለማድረግ ዝግጅት በማድረግ ላይ እንደሆነ ይናገራል። ለምርጫው ስኬታማነት የፖለቲካ ፓርቲዎች፣ መንግስት፣ ለኢትዮጵያ ብሔራዊ ምርጫ ቦርድና ሌሎች ባለድርሻ አካላት የሚተባበሩባቸውን እንዲያደርጉም ጥሪውን አስተላልፈዋል። የምክር ቤቱ መግለጫ ከጥሪው ጋር አክሎ ለዚህ ምርጫ እንቅፋት ሊፈጥሩ ይችላሉ የሚባሉ የአንዳንድ አባላት የናቸው ያላቸውን ስጋቶችም አንጸባርቋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ መግለጫውን በንባብ አሰምተዋል።
ለስድስተኛው ሀገር አቀፍ ምርጫ ሰፊ ዝግጅት በሚደረግበት በአሁኑ ወቅት የጋራ ምክር ቤታችን አባል የሆኑ አንዳንድ የፖለቲካ ድርጅቶች ከምርጫው ጋር ተያይዞ ያላቸውን ስጋት እና ምርጫው ሰላማዊ፣ ነጻና ፍትሃዊ ይሆን ዘንድ የመፍትሄ ሀሳብ ያሉትን በማቅረብ ላይ ይገኛሉ። እንደ ስጋት ከሚነሱ ጉዳዮች መካከል የፖለቲካ ፓርቲዎች ከፍተኛ አመራሮች ከእስር ላይ መሆን፣ ሁሉን አቀፍ ብሔራዊ መግባባት ላይ ሳይደረስ በፊት ምርጫ ማካሄድ እና ሌሎችም ይገኙበታል። ሀገራችን ካለችበት ዘርፈ ብዙ ተግዳሮት እስክታገግም በቂ የሽግግር ጊዜ ያስፈልጋል የሚሉ ሀሳቦችም አልፎ አልፎ ይሰነዘራሉ። ባለፉት ጥቂት ወራት የጋራ ምክር ቤቱ አባል የነበሩ በርካታ የፖለቲካ ፓርቲዎች ፈቃድ መሰረት የፖለቲካ ምህዳሩ መልሶ እንዳይቀር የሚል ስጋት ፈጥሯል።
ጋዜጠኞችም ከተነሱት ስጋቶች በተለይ የአንዳንድ ፖለቲካ ፓርቲዎች ከፍተኛ አመራር አባላት በስር ላይ መሆን እንዴት እንደ ስጋት እንደሚቆጠር ተጨማሪ ማብራሪያ ጠይቀዋል። ዶክተር አብዱል ቃድር አደም የምክር ቤቱ ምክትል ሰብሳቢ ምላሽ ሰጥተዋል።
ፖለቲካ ፓርቲዎች አመራሮች ጋር በተያያዘ አንዳንዴ ፍርድ ቤት የወሰነው ውሳኔ በፖሊስ የማይተገበርባቸው ሁኔታዎች አሉ። ያ ትክክል አይደለም ብለን እናስባለን። ይህንን ስጋታችንን ለመግለጽ ነው። ከዛ ባለፈ ግን በህግ የተያዘ ጉዳይ የህግ ፕሮሲጀር አለው። ያንን ጠብቆ ነው የሚሄደው። እኛ የፖለቲካ ፓርቲዎች የአባላቶቻችን ወክለን የመቆም ኃላፊነት አለብን። ስለዚህ መንግስት እዛ ላይ ትኩረት እንዲያደርግ ሀሳባችንን ሼር የማድረግና ትኩረት እንዲሰጠው የማድረግ ነው። ምክንያቱም የእነዚህ የፓርቲዎች አመራር ከምርጫው ሰላማዊነትና ውጤት ሂደት ጋር ቀጥታ ቁርኝት ስላለው ለነሱ ለዚህ ሂደት ትኩረት እንዲሰጠው መጠየቅ ነው።
ከምርጫ በፊት ብሔራዊ መግባባት ያስፈልጋል፣ ብሔራዊ መግባባት በሌለበት ምርጫ አስቸጋሪ ሁኔታዎችን ሊፈጥር ይችላል የሚለው ስጋት ግን ምክር ቤቱ መልስ ያለው ይመስላል። ዶክተር ራሄል ባፌ
ለምርጫው ውጤታማነት አስፈላጊ ከሚባሉ ቅድመ ዝግጅቶች አንዱ የሆነው ብሔራዊ መግባባት ከምርጫው በፊት እንዲጀመር የጋራ ምክር ቤቱ ከተለያዩ አጋር ድርጅቶች ጋር በመሆን ዝግጅት በማድረግ ላይ የሚገኝ ሲሆን በየካቲት ወር መጨረሻ ላይ ይጀምራል ተብሎ ይጠበቃል። በመሆኑም ለዚህ ታላቅ ሀገራዊ የፖለቲካ ስራ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ሌሎች ባለድርሻ አካላት አስፈላጊውን ድጋፍ ታደርጉ ዘንድ ጥሪ እናቀርባለን።
በቅርቡ በተለያዩ የኦሮሚያ ክፍሎች በተካሄዱ ሰላማዊ ሰልፎች ስማቸው በተነሳ ህጋዊ የፖለቲካ ፓርቲዎችና በብልጽግና ፓርቲ መካከል የተፈጠረው ውዝግብ ለምርጫው ስጋት ከሚሆኑ ድርጊቶች አንዱ እንደሆነም በማስታወስ ምክር ቤቱ ምን እርምጃ እንደወሰደም ከጋዜጠኞች ጥያቄ ቀርቦ ነበረ። ዶክተር ራሄል መልስ ሰጥተዋል።
በተመለከተ ምርጫ ቦርድ መግለጫ ከሰጠ በኋላ እኛ ሁለቱንም ፓርቲዎች አነጋግረናል። ብልጽግና ከዚህ ከመተዳደሪያ ከቃል ክዳን ሰነዳችን ውጭ እንደሆነ የቃል ክዳን ሰነዱ እንዳልተከበረ አምኗል፣ ጥፋቱን ተቀብሏል። ምንድነው ከዛን ሰዓት በኋላ እንደገና በዛ መንገድ ላለመቀጠል የወሰነው ውሳኔ እና ደግሞ የተሰጠንንም ማስጠንቀቂያ ጥፋታችንን አምነን መቀበላችን ለጥፋታችን እንደተጠጠት ምልክት ነው። ይሁንም ግን ከፓርቲዎቹም ጋር መነጋገር እንችላለን እና ከነሱ ጋር እስከምንነጋገር ድረስ እንሄዳለን የሚል ምላሽ ነው የሰጠን። ስለዚህ ተነጋግረው የሚሰጡትን ውጤት እና ከዛ በኋላ ደግሞ የእኛ መግባት አስፈላጊ ከሆነ የሚቀጥልበት ይሆናል።
በመጨረሻ ምክር ቤቱ በኢትዮጵያ ፍትህ፣ አስተማማኝ ሰላም፣ ብልጽግናና እኩልነት ይረጋገጥ ዘንድ ምርጫ ቁልፍ የፖለቲካ መሳሪያ መሆኑን አረጋግጦ በህዝቦች ፍላጎትና ምርጫ ብቻ የሚመሰረት መንግስት እውን እንዲሆን ህዝቡ የመምረጥ መብቱን በአግባቡ እንዲጠቀምበት ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.vnews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የሚወስደንን የመጀመሪያ ዘገባ እናስደምጣችሁ። በደቡብ ክልል ባለፉት 6 ወራት በግጭትና በተፈጥሮ አደጋ ከ310,000 በላይ ዜጎች ጉዳት እንደደረሰባቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። መንግስት ለሰብአዊ ድጋፍ ለማገገሚያና መልሶ ማቋቋሚያ ከ836 ሚሊዮን ብር በላይ ወጪ ማድረጉን ኮሚሽነር ጋንታ ጋአሞ በሰጡት መግለጫ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ።
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ባለፉት 6 ወራት ጉዳት ከደረሰባቸው ከ310,000 በላይ ዜጎች ውስጥ አብዛኛዎቹ የተጎዱት በክልሉ በተፈጠሩ ግጭቶች መሆናቸውን ተናግሯል። ከዚህ በተጨማሪ በክልሉ በ11 ዞኖች በ45 ወረዳዎች እንዲሁም በ3 ከተማ አስተዳደሮችና በ4 ልዩ ወረዳዎች በደረሰ የመሬት ናዳ፣ በጎርፍ፣ በወንዞች መጥለቅለቅ፣ በድርቅ፣ በመሬት መንሸራተትና በእሳት አደጋ መፈናቀላቸውን ዘርዝሯል። ኮሚሽነሩ ከ9,000 በላይ ቤቶች በተፈጥሮ አደጋና በግጭት ጉዳት እንደደረሰባቸው ተናግሯል። የክልሉ መንግስት በተለያዩ አካባቢዎች ለተፈናቀሉ ዜጎች ሰብአዊ ድጋፍ የሚውል ለማገገሚያና መልሶ ማቋቋሚያ በርከት ያለ ገንዘብ አውጥቶ ድጋፍ ሲያደርግ መቆየቱንም ገልጿል።
ቅድመ ማስጠንቀቂያ ስራዎችን ሰርተን፣ መከላከል ስራዎችን ሰርተን ከዛ አልፎ በተከሰተ ሰዓት ትልቁ የነፍስ ማዳን ከምንም ነገር በላይ ግብ የሚሰጠው ወይም ደግሞ ስፍራ የሚሰጠው እንዲሆን ነው በውሳኔው የተካተተው። በዚህ ሂደት ወገኖች ለችግር በተቃለጡ ሰዓት በፍጥነት ምግብ የማቅረብ፣ ውሃ ማቅረብ፣ አልባሳትን ማቅረብና ህይወት እንዳይጎዳ የማድረግ ስራ ከምንም ነገር በላይ ቅድሚያ የሚሰጠውና ይሄም ደግሞ ከህብረተሰቡ ጀምሮ ሁሉም አካል በአደጋ ስጋት ስራ አመራር ፖሊሲያችን የአደጋ ምላሽ ሁሉም አካል ይሰጣል። ስለዚህ ከህብረተሰቡ ጀምሮ የወረዳ፣ የዞን፣ የክልል፣ የፌደራል ርብርብ በማድረግ በተለይ በስድስት ወራቱ ምላሽ የመስጠት ስራዎቹ በጣም በጠንካራ ርብርብ ሄደዋል። እንግዲህ ከዚህ ባለፈ በተፈጥሮም ሰው ሰራሽ አደጋዎችም ተፈናቅለው ወደ የቤታቸው የተመለሱ መኖሪያ ቤታቸውን እና የመሳሰሉ የኑሮ መሰረታቸውን የተጎዳባቸው ወገኖችን መልሶ ማቋቋም ስራዎች ሌላኛው ቀጥሎ የሚታይ ነጥብ ሆኖ ነው የተወሰደው። በዚህ ሂደት እንግዲህ ክልላችን ባለፉት 2-3 ዓመታት ከ836 ሚሊዮን ብር በላይ ነው ለመልሶ ማቋቋም ስራዎች ያዋለው።
በህፃናትና እናቶች አልሚ ምግብ መከፋፈሉና የምርት ወቅት በመዛባቱ ለምግብ እጥረት ለተጋለጡ ወገኖች 270 ሚሊዮን ብር ማሰራጨቱን ማስታውቋል።
በመንግስትና በለጋሽ ድርጅቶች ደግሞ ከ206,000 ኩንታል በላይ ምግብ እህል፣ የምግብ ዘይት ደግሞ ከ5,000 ኩንታል በላይና አልሚ ምግቦች ደርሰው መሰራጨታቸውን በ37 ወረዳዎች በተለይ የስነ ምግብ ችግሮችን ለመቅረፍ በእናቶችና በህፃናት ላይ የሚታየውን የምግብ ክፍተት ለመሸፈን እንዲቻል በጤና ቢሮ አማካይነት ልየታ እየተደረገ 103,776 ህፃናትና 104,221 ነፍሰ ጡር እናቶች በድምሩ 207,957 ተጠቃሚዎች በስድስት ወር ውስጥ ከ10,490 ኩንታል በላይ አልሚ ምግቦች ቀርበው በ415 ማስተራጫ ጣቢያዎች እንዲሰራጭላቸው መደረጉን አጠቃላይ የምግብ ክፍተትን በክልላችን ለመሸፈን የተሰራውን ስራ በጥንካሬ ገምግሞታል።
የክልሉ መንግስት ሰብአዊ እርዳታ ከማድረግ ጎን ለጎን የተፈናቀሉ ዜጎችን መልሶ ለማቋቋምና የእንስሳት መኖ ለማቅረብ የተቀናጀ ነው ያሉትን ጥረት ሲያደርግ መቆይቱንም አቶ ጋንታ ተናግሯል።
የተፈጥሮ አደጋዎች ያስከተሉትን የመኖ ችግር ለመቅረፍ እንስሳትን አዛውሮ በሌሎች መኖ ባለባቸው አካባቢዎች ህብረተሰቡን አወያይቶ ህብረተሰቡ ጋር ተስማምቶ እንስሳትን ሽፍት ማድረግ ከ178,000 በላይ በል መኖዎችን በማቅረብ እንስሳትን በመመገብ ከዛም ባለፈ ዘላቂ የመኖ ችግር እንዳይገጥም በዘላቂነት በ316 ሄክታሮች በመስኖ የመኖ የማልማት ስራ መጀመሩን በጥንካሬዎች ገምግሞታል። እንግዲህ አጠቃላይ በክልላችን በስድስት ወራት የተከሰቱ ክስተቶችን ለመቆጣጠር በሰው ህይወት ላይ የከፋ ጉዳት እንዳይደርስ ለማድረግ አጠቃላይ የኑሮ መሰረቱ ላይ መናጋት እንዳይፈጠር የክልሉ መንግስት፣ የፌደራል መንግስት፣ የተባበሩት መንግስታት ድርጅት ተቋማት አጋሮች ሁሉ ከፍተኛ ርብርብ በማድረግ አጠቃላይ የነበረውን ነገር በመቀልበስ በክልላችን አሁን የተፈጠሩ ሆነ የሰው ሰራሽ አደጋዎች ያስከተሉት የመፈናቀል ሙሉ በሙሉ በመባል ደረጃ በነበረበት በቀየው ኑሮን መጀመር መግፋት እንዲችል ለማድረግ የተሰራው ስራ በጣም በተጠናከረ መልኩ ቀጣይ አቅጣጫዎችን አስቀምጧል።
በክልሉ ምክትል ርዕሰ መስተዳድር በአቶ ርስቱ ይርዳው የሚመራው የክልሉ የአደጋ ስጋት ስራ አመራር ምክር ቤት የስድስት ወራትን አፈጻጸም ገምግሞ አቅጣጫ አስቀምጧልን ብሏል። ትኩረት እንደሰጠባቸው በምክር ቤቱ አቅጣጫ ከተቀመጠባቸው ጉዳዮች ውስጥ አንደኛው ግጭቶችና የተፈጠሩ አደጋዎች ደርሶ ጉዳት ከመድረሳቸው በፊት ቀድሞ የመከላከል ስራ እንዲተገበር አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዮናታንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ትግራይ በቤንሻንጉል ጉሙዝ ክልል በመተከል ዞንና በኮንሶ ዞን የተከሰተውን ቀውስ ለማቆም ኢትዮጵያውያን ሁሉ እንዲተባበሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሪ አቅርቧል። የኢትዮጵያ መንግስት የኤርትራ ወታደሮች ስለመኖራቸው ወይም አለመኖራቸው ግልጽ መረጃ እንዲሰጥም ጠይቋል። መለስካቸው አማሃ ፍርዝራለሁ።
ፓርቲው ይፋ ባደረገው መግለጫው እንዳለው በትግራይ ክልል በቤንሻንጉል ጉሙዝ ክልል በመተከል ዞንና እንዲሁም በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በኮንሶ ዞን በተፈጠሩ ግጭቶች ምክንያት ያያሌ ሰዎች ህይወት መጥፋት፣ ከፍ ያለ ግምት ያለው ንብረት ውድመት እንደተከተለ ተናግሯል። ከዚህ በኋላ የተፈጠረው መፈናቀልና የምግብና የመጠለያ ችግር፣ የደህንነትና የመረጋጋት እጦት ከፍ ያለ ሰብአዊ ቀውስ እንዳስከተለ ኢዜማ በተጠቀሱት ስፍራዎች ያስተማራቸው ቡድኖች ያጠናቀሩት ዘገባ ያስረዳል። በፓርቲው አመራር አባላት የተመሩ ቡድኖች በማይካድራ፣ በመቀሌ፣ በመተከልና በኮንሶ ተሰማርተው ጉብኝት ካደረጉ በኋላ ያወጡት መግለጫ ኢትዮጵያውያን ሁሉ ይህን ቀውስ ለማስቆም መረባረብ አለባቸው ሲል ጥሪ ያቀርባል። ከቡድኑ አባላት መካከል ወይዘሪት ገነት አራጌ መግለጫውን በንባብ አሰምተዋል።
በትግራይ ክልል በቤንሻንጉል ጉሙዝ ክልል በመተከል ዞንና በደቡብ ክልል ኮንሶ ዞን ያለው ሰብአዊ ቀውስና የደረሰው ጉዳት እጅግ ከፍተኛ በመሆኑ ሁሉም ኢትዮጵያውያን ሊገነዘቡት ይገባል። በእነዚህም አካባቢዎች የምግብ እህል፣ የሕክምና መገልገያ እቃዎችና መድኃኒት፣ አልባሳት እንዲሁም የንጽህና መጠበቂያ ከፍተኛ እጥረት እንዳለ በመረዳት መንግስትም ሆነ የተቀረ ማህበረሰብ በእነዚህ አካባቢዎች ጉዳት እንደደረሰባቸውና ከቤት ንብረታቸው ተፈናቅለው በተለያዩ መጠለያዎች ለሚገኙ ዜጎች ጉዳት ትልቅ ትኩረት እንዲሰጠው እየጠየቅን ጉዳት ተደረሰባቸው ተፈናቅለው በመጠለያ ለሚገኙና የዕለት ጉርሳቸውን ለማግኘት እየተቸገሩ ለሚገኙ ወገኖቻችን በአፋጣኝ የተቻለንን ሁሉ ድጋፍ በማድረግ ለዜጎች እንደስላቸውና አጋርነታችንንም ልናሳያቸው ይገባል ስንል በአደራ ጥሪያችንን እናስተላልፋለን።
ወደ መቀሌ ከተጓዘው ቡድን ጋር የነበሩት የፓርቲው ሊቀመንበር አቶ የሸዋስ አሰፋም የትግራይ ህዝብ የሚፈልገው ነው ያሉትን የጋዜጠኞችን ጥያቄ ተንተርሰው ገልጸዋል።
የእርዳታ አሰጣጡን በተመለከተ አሁን ያየነው ህዝቡ የመጀመሪያው የሚፈልገው አይዟችሁ መባልን፣ ከጎናችሁ ነን መባልን ይፈልጋል። መግለጫው ላይ እንደሰማችሁት በየ20 ዓመቱ በየ15 ዓመቱ ጦርነት እዚህ አካባቢ ልጆቻችንን በላብን ብለው የሚያለቅሱ እናቶች በጣም ብዙ ናቸው። ስለዚህ እንደ ህዝብ እንደ ዜጋ አይዟችሁ ማለት አለብን። የፓርቲዎች የጋራ ምክር ቤት ወይም ሌሎች ፓርቲዎችም ግብረሰናይ ድርጅቶችም የሃይማኖት አባቶችም ወደ መቀሌ እና ወደ ትግራይ የተለያየ አካባቢዎች መሄድ ካለባቸው ዛሬ ነው መሄድ ያለባቸው ብለን ስፍራው ላይም ተናግረናል።
የመግለጫውን ንባብ ተከትሎ ጋዜጠኞች የተለያዩ ጥያቄዎችን አንስተዋል። ከቀረቡት ጥያቄዎች አንዱ በትግራይ ክልል ከጥቂት ወራት በፊት በተካሄደው ወታደራዊ ግጭት ውስጥ የኤርትራ ወታደሮች ጣልቃ ገብተዋል የሚባለው እንዲብራራ የሚሻ ነበር። የፓርቲው ሊቀመንበር ይመለሳሉ።
በትክክል ያየናቸውን ነገሮች ነው መናገር ያለብን የሚለውን እንድትይዙ እንፈልጋለን። እኛ መቀሌ ከተማ ነው የሄድነው። ከከተማው ውጪ ወደ ሰሜንም ወደ ምዕራብም ያሉት አካባቢዎች በአካል አልሄድንም። ስለዚህ ከዛ የመጡ ሰዎችን ግን አነጋግረናል። ስንጠይቃቸው ሲነግሩን ወታደሮቹ መግባታቸውን የሚያመለክቱ በጣም ብዙ ነጥቦችን ማንሳት ይቻላል። በአይናችን ባናይም ማለት ነው። ይሄን መረጃ ደግሞ ከዚህ በፊት ሰምተንም ስለነበር ማረግ የምንችለውና ያረግነው የኢትዮጵያ መንግስት ግልጽ ማብራሪያ እንዲሰጥ የኤርትራ ወታደር ገብቷል አልገባም፣ መቼ ነው የገባው፣ በምን ያክል ነው የገባው፣ ከገባ መቼ ነው የሚወጣው፣ እያደረሰ ያለው ቀውስ አሁን ዘረፋዎች አሉ። እኛ ሰዎችን ቁጭ አድርገን ለማነጋገር ሞክረናል። በትክክል ይሄ አካል ነው የሚሉት የለም። አንድ አይነት ዩኒፎርም የለበሱ ሰዎች ነው ያሉት፣ ወይም ደግሞ ዩኒፎርም ያለበሰ ሰው ነው ይዘረፈ ያለው። ስለዚህ አይተናል እውነት ነው ብለን መናገር አንችልም። ሰዎቹ የነገሩን ግን ለምሳሌ ከማይካድራ አካባቢ የመጡ ሰዎች አሉ፣ ከሽሬ፣ ከአዲግራት፣ ከአክሱም ከተለያዩ ቦታ የመጡ ሰዎችን 8 ትምህርት ቤት ውስጥ የተጠለሉ ሰዎችን ማናገር ሞክረናል። ሰዎቹ የሚሉ ግን በአይናቸው እንዳዩና በትክክል መኖራቸው መስክረዋል። ስለዚህ የሁለተኛ ወገን ምስክርነት ነው የሚሆነው። በአይናችን ያየነው ባይሆንም ግን በትክክል የሚያመለክቱ ነገሮችን አይተናል።
ወደ ማይካድራና አካባቢው ከተጓዘው ቡድን ጋር አብረው የነበሩት ወይዘሮ ገነት አራጌ ደግሞ የአይን ምስክርነታቸውንና የሰሙትን ጭምር ነበረ በጋዜጣዊ ጉባኤው ላይ ያስረዱት።
የኤርትራ ወታደሮችን በተመለከተ እኛ እስከ ተከዜ ድንበር ድረስ ሄደናል። እስከ ኤርትራ ድንበር ድረስ ተሻግረን አይተናል። የኤርትራ ወታደሮች ይገባሉ፣ ይወጣሉ። የኢትዮጵያ ወታደሮችም እንደዛው። ግን ሌሎች አካባቢዎች ላይ እንደተጠቀሰው የኤርትራ ወታደሮች ጉዳት አድርሰውብናል የሚሉ ዜጎች ግን አላገኘንም። የተወሰኑ ሰዎችን ማናገር ችለናል። እንዲያውም ማይካድራ ላይ የተፈጸመው ጭፍጨፋ ሆመራ ላይ እንዳይደገም የኤርትራ ወታደሮች የኤርትራ መንግስት ትልቅ ድጋፍ አድርጎልናል፣ ህይወታችን አትርፎናል የሚል መልስ ነው የሰጡን። ግን የኤርትራ ወታደሮች እንደሚገቡ እንደሚወጡ እኛ በአይናችን አይተናል።
በኮንሶ የተከሰተው ችግር ለየት ያለ ይመስላል። የፓርቲው ዋና ጸሐፊ አቶ አበበ አካሉ እንደሚያስረዱት በዞን ውስጥ የተፈጠረው ውከትና ግጭት የሚመራው በቀድሞ ገዢ ፓርቲ አባላትና የበታች የአካባቢው የመንግስት ባለስልጣናት አማካይነት ነው። ጉዳቱ ከደረሰና የሆነ ሁሉ ከሆነ በኋላ ዛሬ ኮንሶን ዞር ብሎ የሚያየት ያለ አይመስልም ይላሉ አቶ አበበ አካሉ።
ኮንሶ ኦልሞስት በቃ ዞን ላይ አንድም ሰው ዞር ብሎ አላያቸው። መጀመሪያ ላይ የተቃጠለ ፉጩጫ የሚባለው ገና ከአራት መግቢያ ላይ ያለ ነው። ከዛ ነበር የጀመርኩት ስገባ። ፉጩጫ ላይ የእናንተ መንደር በስህተት ነው የተቃጠለው፣ በቃ አመዱን ፈሱትና ዝም ብላችሁ ኑሩ ነው ያሏቸው። የወረዳውን ትኖች መጥተው እንደ ተጎዳም ሰው አይቆጥሯቸው። ህፃናቱ ያሳዝኗቸዋል፣ ትርቴ ተቃጥለዋል። ይህን የኮንሶን ጉዳይ የሚጮህ አንድም ሰው የለም። እስቲ ከቻላችሁ እናንተ በዚህ ሚዲያ ላይም ስለ ኮንሶ ስሩ። ሂዱ። ለኮንሶ ሰላማዊ ህዝብ ነው። አቅፎ የሚያስተኛችሁ ጨቃ የሚያጠጣችሁ ህዝብ ነው። ሂዱና አዩት፣ አትፍሩ። ከዚህ በዘለለ ግን ብዙ አይነት ነገር ማውነታችሁ ነው። አክቲቪስት የለውም ብያችኋለሁ። መተከል ይሄ የሆነ መቀሌ ይሄ የሆነ ማይካድራ ይሄ የሆነ የማይጮህ የለም። ዘር የቆጠረ ነው የሚጮህ። ፊት ለፊት ነው የምናገረው። ዘር የማይቆጠርላቸው ኮንሶዎች ግን ስቃይ ውስጥ ነው ያሉት። የሚገርማችሁ ሴቭ ዘ ችልድረንና ቀይ መስቀል ትንሽ ሸራ ሰጥቷቸዋል። መቀለያ ኮንሶ ከአንድ ወር በኋላ ዝናብ ነው። በጣም አራሽ ህዝብ ነው ያለው። ዲሁኖ ምን እንደሚፈልጉ ከምንም በላይ ወደ ስራ ቦታቸው ተመልሰው ወደ እርሻ ቦታቸው ማረስ ነው የሚፈልጉ። የሚቀጥለውን ረሃብ እንዳንተን እንዳይለን ማረስ አለብን። ይሄን ተኩስ አስቆመውልን ግጭቱ ቆመም መሄድ አለብን። ይሄን ለማድረግ ኮንሶ ላይ ኃላፊነት የሚወስድ አካል አልተገኘም። እኛም ይሄ ነው ኃላፊው ብለን አንገልጽም። ግን መንግስት ካለ የዞን አስተዳደር ካለ ይሄን መግለጽ መቻል አለበት። እኔ የገጠመኝ ቻሌንጅ ልን ብያቸዋል። አንድም ሰው ቀና ብሎ ላይ አንድ 15-20 የሚሆን ልዩ ኃይል አይቻለሁ። የደቡብ ህዝቦች ልዩ ኃይል ከየት መጣም አይልም። እኔ በነበርኩበት 500 ሜትር ርቀት ላይ ነበረ ሰራዊቱ፣ አንድ 15-20 ሰራዊት የነበረው። ማን ነው ይሄ ሰው ምንድነው የሚያደርጉት ብሎ ማልጠይቅ ይሄ በጣም አደገኛ ነው።
በቤንሻንጉል ጉሙዝ ክልል በመተከል ዞን የተፈጠረውን ችግር ያስረዱት የፓርቲው ምክትል ሊቀመንበር ዶክተር ጫኔ ከበደ ናቸው። እንደሳቸው ገለጻ ከሆነ በአካባቢው የተፈጠረው ችግር የቀድሞ አገዛዝ ያሰፈነው የተሳሳተ ግንዛቤ ነው። መገናኛ ብዙሃንም በዚሁ እየተመሩ አንድ ወገን ብቻ እንደተጎዳ በሚያስመስል ሁኔታ ግንዛቤውን ሲያስፋፉ እንደቆዩ ተናግረዋል። ከሁሉም ወገን የሞተ የተፈናቀለ እንዳለ ዛሬም ከፍ ያለ ችግር እንደሚገኝ ጠቅሰው መፍትሄ ነው ያሉትንም ሐሳብ አንስተዋል።
ጉዳት እንዳለ፣ የተፈናቀለ እንዳለ፣ ገዳይም አስገዳይም እንዳለ፣ በውስጡ በአጠቃላይ በመንግስት መዋቅር ውስጥ የሚሰሩ ችግር የፈጠሩ አጠቃላይ ሁኔታውን ሲያምሱ የነበሩ የልዩ ኃይልም ሆነ በመንግስት አካል በኩል የወረዳ አስተዳደሮችም እንዳሉ በቀጥታ በጀሯችን ስንሰማው የነበረውን ነገር ትናንትና በአካል መስክረውልናል። ስለዚህ መንግስት ይቸልሳይል እነኚህን ጥፋተኞች ተከታትሎ ለህግ ማቅረብና ያካባቢውን ሰላም ወደ ነበረበት መመለስና ቀጣይ ህይወታቸውም የተረጋጋ ሆኖ አጠቃላይ የፖለቲካ ሂደቱም ሰላማዊ በሆነ መንገድ እንዲካሄድ ማድረግ ትልቁ የመንግስት ኃላፊነት ነው የሚሆን ብለን እናስባለን በእኛ በኩል። ነገር ግን የተፈናቀሉ ሰዎች እርዳታም ለመግባት ለማስገባትም ቢሆን እዛው ድረስ በአጠቃላይ ያየነው ሁኔታ የመንግስትን ትልቅ ድጋፍ የሚፈልግ በመሆኑ ሁሉም የየድርሻውን መወጣት እንዳለበት በኢዜማ በኩል ላሉት ለመንግስት አካላት በወቅቱ ነግረናል። አሁንም ያሳሰብነ ነው ያለነው ይሄንን ነው የሚመስለው መተከል ውስጥ የነበረው
ፓርቲው እነዚህን ጥኝቶች አካሄደው ከጥር 23 ቀን እስከ የካቲት 3 2013 ዓ.ም እንደሆነም ታውቋል። በጋዜጣዊ ጉባኤው ላይ የፓርቲው መሪዎች ጋዜጠኞች ሁኔታውን በስፍራው ተገኝተው አጣርተው ሁኔታውን ለህዝብ እንዲዘግቡም ጠይቀዋቸዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ለዕለት ወደ ያዝ ነው የመጨረሻ ዘገባችን ነው የምናልፈው። ፖሊት ምክንያት በእናቶችና በህፃናት ላይ የሚደርሰውን ሞት ለመቀነስ የሚደረገውን ጥረት ያግዛል የተባለ ዘመናዊ ሆስፒታል አዲስ አበባ ውስጥ ተከፍቷል። ሆስፒታሉ ለእናቶች ምቹና የተሟላ አገልግሎት እንደሚሰጥም ተገልጿል። ፀሐይ ዳምጠው ዝርዝሩን ይዛለች።
በክብር ዶክተር አበበሽ ጎበና ስም የተሰየመው የእናቶችና ህፃናት ሆስፒታል በወሊድ ምክንያት የሚደርሰውን የእናቶች ሞት በግማሽ እንደሚቀንስ የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ገልጿል። ለመሆኑ ሆስፒታሉን ልዩ የሚያደርጉት ምን ይሆን? ዶክተር ዮሐንስ ለአሜሪካ ድምጽ አብራርቷል።
አዲስ አበባ ከተማ ስናየው ለእናቶች አገልግሎት የሚሰጡ አልጋዎች በጠቅላላ ሲደመሩ ወደ 500 ነው የሚደርሱት። ይሄ ሆስፒታል ብቻውን ከ400 በላይ አልጋ ያለው ሆስፒታል ነው። 20 ሺህ ካሬ ላይ የተቀመጠ ሆስፒታል ነው። የራሳቸው የሆነ መድገተኛ ክፍሉ 13 አልጋዎች ያሉት፣ ምናልባትም እናት እንደመጣች መውለድ ግዴታ ከሆነ መወለድ የሚቻልበትንም አቅም ያለው መድገተኛ ክፍል ውስጥ ሁሉም ዋን ስቶፕ ሾፒንግ ነው። ምንም ፋርማሲም ላብራቶሪም አልትራሳውንድም ቢያስፈልግ ሁሉንም አገልግሎት ሊያገኙበት የሚችል ክፍሎቹ ደግሞ እያንዳንዳቸው የራሳቸው የሆነ ፕራይቬሲ ያላቸው ከሌሎቹ ሆስፒታል የሚለየው ይሄ 16ቱ ማዋለጃ አልጋዎች እዛው ላይ ተኝተው ነው ሰዓታቸው ምጣቸው ደርሶ ልጅ ሊወልድ ሲሉ እዛው ላይ የሚወልዱበት ነው። የሰጠውም አገልግሎት የተሻለ ነው። ኦፕሬሽን የሚያስፈልጋት እናት ብትኖር እዛው ፍሎር ላይ ያለ የኦፕሬሽን ቲያትር ማለት ኦፕሬሽን ሩም የምንለው 7 ኦፕሬሽን በአንድ የመስራት የሚያስችል አቅም ነው። ይህም እንደ ከተማም እንደ ሀገርም ስናይ ከዛ በላይ ያላቸው ኦፕሬሽን ክፍሎች አሉ። ግን ለእናቶች ብቻ ተብሎ ዴዲኬት የተደረገ 7 የኦፕሬሽን ክፍል ያለው ሆስፒታል በከተማም እንደ ሀገርም 10 ለጽኑ ህሙማን ሊሆን የሚችል የመተንፈሻ አካል መካኒካል ቬንትሌተር የተዘጋጀለት ልዩ ሆስፒታል ነው።
በተለይ በመንግስት ሆስፒታሎች ውስጥ በአልጋ ቁጥር ማነስና በተገልጋዮች መብዛት ምክንያት እናቶች ለብርቱ ችግሮች እንደሚጋለጡና አበበሽ ጎበና ሆስፒታል ሲገነባ በየሆስፒታሉ የሚታዩ ችግሮች ተጠንተው መሆኑን ዶክተር ዮሐንስ ገልጿል።
እንግዲህ በአገልግሎት ጥራት ምክንያት አገልግሎቱን ተደራሽ ከማድረግ አኳያ የሚመጡ ሞቶች ይከሰታል። ይሄ ሆስፒታል በዚህ አቅም መገንባቱ የከተማችንን የአልጋ መጠን አንደኛ በእጥፍ ያሳድገዋል፣ ሁለተኛ እነዚያ ሆስፒታሎች ላይ ይኖር የነበረውን ጫና ስለሚቀንስ ወደዚህ ሆስፒታል ስለሚያደርግ እዚህ የምንሰጠው አገልግሎት ለዚህ ለሚጠቀመው ማህበረሰብ ብቻ ሳይሆን ያው በአጋጣሚ አብዛኞቹ ነባር ሆስፒታሎቹ በከተማው እምብርት ላይ የሚገኙ ከመሆኑ ጋር ተያይዞ ሰዎች እንግዲህ አንድ ልጇ የታፈነ እናት ከዚህ ተነስታ እዛ እስክደርስ ድረስ የሚፈልገውን ጊዜና ሰዓት እናውቃለን። ስለዚህ ልጁ በሰላም የመወለድ እንትኑን እያቀነሰ ይላል። ስለዚህ በዚህ አካባቢ የሚኖሩ በጣም በርካታ የሆነ ህብረተሰብ ክፍል አለ። በጣም በርካታ የጋራ መኖሪያ ቤቶች አሉ። ስለዚህ እዛን ህብረተሰብ የከተማውን ሆስፒታል ሆስፒታል ያሉትን ጫና ወደዚህ ሲቀንስ እነዛ ሆስፒታሎች ጫና ይቀንስላቸዋል። ስለዚህ ጥራት ያለው አገልግሎት እንዲሰጡ እድል ያመቻችላቸው። ከዛ ጋር ተያይዞ ይሄ ከወሊድ ጋር ተያይዞ በጽኑ የሚታመሙ እናቶች ተገቢውንና አፋጣኝ ሕክምና ከተደረገላቸው ከሞት እነሱ መታደግ ስለሚችል መመለስ ይቻላል። የእናቶችን ሞት ቶሎ ሕክምናውን መስጠት ከቻለን መመለስ ስለምንችል ከዛ ነገር ጋር ተያይዞ ይሄ እንደ ከተማም እንደ ሀገርም ትልቅ አቅም ነው የሚሆነው።
አራስ ህጻናት እንደተወለዱ ሊቆዩ የሚችሉበት ሙቀት ያለው ማቆያ ወይም ኢንኩቤተር አለመኖር የጎላ ችግር መሆኑን ዶክተር ዮሐንስ አመልክተው እጥረቱ በተለይ በመንግስት ሆስፒታሎች ውስጥ የጎላ መሆኑን ተናግሯል። ቁጥሩ ያነሰ ቢሆንም ሆስፒታሉ ውስጥ አገልግሎቱ መገኘት ተስፋ የሚሰጥ መሆኑን የአራስ ህጻናት ሐኪም ነርስ ሞላልኝ ወሰን አመልክቷል።
ጨቅላ ህጻናት ሲወለዱ የእርግዝና ጊዜያቸውን ሳይጨርሱ ወይም ደግሞ 9 ወር ሳይሞላቸው 8 ወይም 7 ወር እና ከዛ በላይ ሊወለዱ ይችላሉ። ኪሏቸው 2.5 እና ከዛ በላይ ሳይሞላቸው ሊወለዱ ይችላሉ። 1.5 አንድ ኪሎ እና ሆነው ሊወለዱ ይችላሉ። ስለዚህ እነዚህ ህጻናት ከእናታቸው ማህፀን ውስጥ ማግኘት የነበረባቸውን እድገት ሳይጨርሱ ስለሚወለዱ፣ እንዲሁም ደግሞ ሙቀት መቋቋም፣ የውጭኛውን የአየር ሁኔታ መቋቋም ስለማይችሉ ራሱን የቻለ ለጨቅላ ህጻናት የተሰራ ኢንኩቤተር አለ። አሁን በአሁኑ ሰዓት ይሄ የጨቅላ ህጻናት ኢንኩቤተር ውስን ቦታ ላይ ነው የሚገኘው። ብዙ የመንግስት ሆስፒታል ውስጥ ላይ አይገኝም። በፊት የገቡትም ተበላሽተው ነው እና እዚህ አሁን አበበች ጎበና ሆስፒታል ውስጥ አሁን በአሁኑ ሰዓት 10 የሚደርሱ የኢንኩቤተሮች አሉ። ስለዚህ አሁን እንደ ከተማ በአዲስ አበባ ውስጥ አብዛኛውን ጊዜ ከግል ሆስፒታል የሚገኙ ብዙዎቹ እዚህ አበበች ጎበና ሆስፒታል ውስጥ የሚሰጡ የጨቅላ ህጻናት ህክምና ሙሉ በሙሉ ነጻ ነው።
ሆስፒታሉ የተሰራበት አካባቢና በአቅራቢያም ሌላ ሆስፒታል ባለመኖሩ ምጥ ላይ ያሉ እናቶች ይዞ ወደ መሃል ከተማ ማጓጓዝም ሌላ ችግር እንደነበር የአካባቢ ነዋሪ የሆኑት አቶ ቶላ ከተማ ገልጿል።
እዚህ ተወልደን እዚህ ያደግን ሰዎች ነን። እዚህ ተወልደን እዚህ አድገን ወዴን ነው ተሸክሞ የሚሄደው? በአልጋ ተሸክሞ ወደ ጋንዲ፣ ወደ ጥቁር አንበሳ፣ ወደ ካት 12 ሰው ሲደበደብ ደግሞ ወደ ምኒልክ ነበር የሚሄደው።
በአዲስ አበባ ከተማ ውስጥ ለነዋሪዎች በቂ የሆነ የሕክምና አገልግሎት መስጫ ተቋም እንደሌለ በሆስፒታሉ ምረቃ ስነ ስርዓት ላይ የተገኙት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። በተለይ ደግሞ ለእናቶችና ህጻናት በቂ ሆስፒታልና የሕክምና አገልግሎት መስጫ ባለመኖር ምክንያት ብዙ እናቶች ለእንግልትና ለሞት እንደምዳረገው ገልጸው ይህንና ሌሎች የጤና አገልግሎቶችን በማሻሻል ከተማይቱን የጤና ቱሪዝም ማዕከል ለማድረግ አስተዳደሩ እየሰራ መሆኑን አመልክቷል።
የጋንዲ የእናቶችና ህጻናት ሆስፒታልንም የምናድስና የምናዘምን መሆኑን ላረጋግጥላችሁ እወዳለሁ። የዛሬው በአይነቱና በአገልግሎቱ በስፋቱ ልዩ እና የመጀመሪያ የሆነውን የእናቶችና ህጻናት ሆስፒታል የጤናው ሴክተር የፈጠነውን ከፍተኛ ትኩረት በዘርፉ የተያዙትንም ግቦች ለማሳካት ያለንን ቁርጠኝነት በእጅጉ የሚያሳይ ነው። ከዚህም አልፎ ኢትዮጵያ በሽተኞችን ወደ ውጪ መላክን እንድታስቀርና አዲስ አበባ የጤና ቱሪዝም ማዕከል እንድትሆን ጠንክረን የምንሰራ መሆኑን ላረጋግጥላችሁ ወይ
አበበች ጎበና ሆስፒታል የእናቶችና የህፃናት ጤና አገልግሎትን በእጥፍ እንደሚያሳድግ ምክትል ካንቲባው አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።
ጫካ ሆነ ወይ ሸለቆ
ነው።